ከኦሮሚያ የተፈናቀሉ የአማራ ተወላጆች አቤቱታ። ከኦሮሚያ ክልል ቄለም ወለጋ ዞን ከ8 ወራት በፊት እንደተፈናቀሉ የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናገሩ።
በስልክ ያነጋገርናቸውና በአሁኑ ሰዓት በአማራ ክልል በቆቦ ከተማ እንደሚገኙ የገለጹልን የተለያዩ ነዋሪዎች እንደሚሉት ከ33 ዓመታት በፊት በ1977 ዓመተ ምህረት በደርግ የስልጣን ዘመን ከተከሰተው አስከፊ ረሃብ ለማምለጥ መንግስት በወቅቱ ወለጋ እየተባለ በሚጠራው አካባቢ አሁን በቄለም ወለጋ ዞን ደምቢዶሎ ከተማ ጫንቃ፣ አለም ተፈሪ፣ መቻራ፣ ጨቆርሳ፣ ሐዋ ገላን ባሉ ከተማና ወረዳዎች እንዲሰፍሩ መደረጋቸው ነው። በዚህ ጊዜ ውስጥም ከአካባቢው የኦሮሞ ማህበረሰብ ጋራ ደስታና ሀዘን ተጋርተው ንብረት አፍርተው ኑሮም መስርተው ሲኖሩ እንደነበረ ነው። ነገር ግን በጥቅምት 16 2010 ዓ.ም ምረት በድንገት በተፈጠረ ግጭት ያንዳንዶቹ ቤታቸው ተቃጥሎ አንዳንዶቹ ደግሞ ቃጥሎ ወደነሱ እንዳይደርስ በፍርሃት አካባቢውን ለቀው መውጣታቸውና በአሁኑ ሰዓትም በአማራ ክልል ውስጥ መጠለያ አጥተው በችግር ላይ መሆናቸውን ይናገራሉ። ከደምቢዶሎ ዙሪያ ተፈናቅለው ሰሜን ቆቦ ወረዳ ውስጥ መሆናቸውን የሚናገሩት አቶ መሰለ ዝናቤን የተፈናቀሉበትን ምክንያት ጠይቂያቸው ነበር።
አንዴ በቃ ጨፍሮ ተነሳብን። ህዝቡን ቤቱን በማቃጠልና በማለት ህጻናትን በትምህርት ቤት በመደብደብና ቤት መኖሪያ ቤታችን በማሳደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመከልከል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን እና ብዙ ግፍ ደርሷን በሴቶች እና በህጻናት በአቅመ ደካሞች። ከዛ እና እየሸሸን አወጣን። በቃ
ይሄ የሆነው ጥቅምት ስንት ነው?
የጀመረው መስከረም 16 ነው። ግን ጥቅምት ላይ ነው ሆ ተነስቶ እየሸሸ ጫካ ለጫካ እየሸሸ በየትውልድ ቦታው የተመለሰው ማለት ነው። የሄደው ግን በ77 በመንግስቱ ኃይለማርያም ዘመን ዛታን ነው ዘሄደ እና ስቅሰጋ የሚባል ቦታ ነው። በዚያ ተሰግቶ የነበረ ህዝብ ነው። በቃ ውጡ፣ ሀገራችን ልቀቁልን፣ ይሄ የኦሮሞ መሬት ነው በማለት ማለት ነው። እዚህ መልኩ ነው ያባረሩት። ያ ነገር አይደለም፣ አሁንም እንደቀጠለ ነው። እዛ
ከዚህ በፊት ይሄ ነገር ተከስቶ ያውቃል?
2006 ጀምሮ ነው። እንደውም ትንኩሽታውማ ቆይቷል። ከዛ በፊትም ነው። በ96 ጀምሮ ነው። ከ2006 ጀምሮ እስካሁንም በሀይለኛ የጠነከረ ነው የመጣ እና የህግ አካል የተባለ ደግሞ በዛ ውስጥ በዛ ዙሪያ ማለት ነው። አንዳችም ሂደን ስናመለክት የክልሉ ፖሊስም ሆነ የክልሉ አድማ ቤታይ ምናምን ወደ ሀገራችሁ ሂዱ፣ ምን ታዲያ ባህር ዳር ምና ግቡ፣ ምን እናንተ እናድርግ ታዲያ እኛ ተቸገርን ይላሉ።
አቶ መሰለ ከተፈናቀሉበት ጊዜ ጀምሮ የሚያስጠጋቸው ፍለጋ በመንከራተት ላይ እንደሆኑ ገልጸው በድንገት ቤት አልባ ሆነን ቀርተናል ይላሉ። ከዛው አካባቢ ከሀዋ ገላን ወረዳ መፈናቀላቸውን የሚናገሩት ቆቦ ውስጥ እንደሚገኙ የገለጹልን አቶ በቀለ አባተ በበኩላቸው በደረሰባቸው ችግር ማዘናቸውን ገልጸው አሳሳቢው ጉዳይ ከዚህ በኋላ ያለው ነው ይላሉ።
ዞሮ ዞሮ የበላይ ችግር ነው፣ የአገዛዙ ችግር ነው። የህብረተሰቡ ብቻም ሳይሆን በተቀመጠው መሰረት ያው በክልል ስለተባለ ድሮ ሳይነቁ ነው እንግዲህ የ77 የተሰፈረው እና አሁን ደግሞ ሰው ይበዛ ውጡ ልነ ነው። አጠቃላይ ከዚያም ከዚህም ሳንሆን እኛ ውሃ ላይ ብንሆንም አሁን በጣም የሚያሳስበን ጉዳይ ከኋላ ላሉ ሰው ነው ህይወታቸውን ላላዳኑት ማለት ነው።
በአሁኑ ሰዓት ቄለም ወለጋ ዞን ውስጥ እንደሆኑ የሚናገሩት አንድ የአካባቢው ነዋሪ የመፈናቀሉ ስጋት አሁንም አለ ይላሉ።
እርግጥ ስሜ ባይጠቀስም አካባቢውንም ብዙም ባልጠቅሰው ለነገር ለችግሩ ስለሚያሰጋን እኛ ከአማራ ክልል የመጣናና ታዚያ ሰዎች ነን። በተሰጋ ጣቢያ ውስጥ የምንኖር ነንና ብዙ ነገሮች ብዙ ችግሮች አለፉብን። እስካሁን በችግራችን ዙሪያ ላይ ይሄ ነው ተብሎ የተጠየቅንበት ምክንያትም የለም። ጉዳዩ ምን ችግር እንደሆነ አልገባንም። አሁንም ራሱ ባለፈው ምክንያት በመያያዝ የሆነ ግለሰብ ቢሞት በዚያ ምክንያት አሁን ብዙ ቤቶች እየተቃጠሉ ነው ያሉት፣ አሁን 21 በሚባል ሰፈራ ጣቢያ ላይ። ስለዚህ አሁንም ቀጠሮም ወደ እኛ ድረስ እየተረማመደ ስለሆነ ያው የእኛ ችግሩ በጣም ተስፋ ቆርጠን የምንቀመጥ ነው። ህጻን ልጆች ለማውጣት ቦታ ያጣን ሰዎች ነንና ስለዚህ ችግሩ በጣም ተስፋፍሶብናል።
ነዋሪዎቹ የሚሉት በባለስልጣናት፣ በወረዳ ኃላፊዎችና በሌሎች ፖለቲካ በሚመለከታቸው አካላት መካከል የሚፈጠር ችግር በቀጥታ እኛ ደሃዎቹ ላይ ያርፋል ነው። ሰርተን ልጆቻችንን ማሳደግ አልቻልንም ይላሉ። ደምቢዶሎ እንደነበሩና ከተፈናቀሉ 8 ወራት ማስቆጠራቸውን የሚናገሩት በአሁኑ ሰዓት ወሎ ውስጥ እንደሚገኙ የገለጹት አቶ አሰፋ ይማም በወቅቱ የተከሰተው የማፈናቀል ችግር ከፍተኛ እንደነበረም ያስታውሳሉ። ለዚህ ደግሞ የአካባቢው ማህበረሰብ ብቻ ተጠያቂ ሊሆን አይገባም ይላሉ።
በአንዳንድ ባለማወቅ አሁን ኦሮሞ ይህን አደረገ ምናምን የሚል ሰው ሊኖር ይችላል። ግን ኦሮሞ ወላሂ ምንም የሚያደረገው ነገር የለም። የኦሮሞ ህዝብ ከማንም በላይ እንግዳ ተቀባይና አስተናጋጅ ህዝብ ነው። እኛም የጎዳን የባለስልጣን ችግር ነው እና በተለይ በሰዓቱ ላይ የነበሩት ባለስልጣን ችግርታ ያነ ነው። ህዝቡን ይህን ለረጅም አመታት በአንድ ላይ የነበረ የተዛመደ የተጋባ ብሔረሰብ በአንድ ላይ የነበረውን በትንሽ ደቂቃ አፍራሽ ቡድን አፍሶት ያረፉት የነበሩት በወቅቱ ላይ ያሉ ባለስልጣናት ይዘት እና በዛ ስበብ እኛ ዜጎቻችን ይዘው ወጥተናል። ላልወጡት አሁን ራሱ በጣም ችግር ውስጥ ናቸው። አሁን ያሉት ያሉት
ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዳይታቀቡ የክልሉ ፖሊስም ሆነ አድማ በታኝ አሊያም የጸጥታ አካላት ያደረጉት መከላከልም ያሉትም ነገር የለም ይላሉ አቶ አሰፋ። ድርጊቱን በአካባቢው ማህበረሰብ የተፈጸመ እንዲመስል አድርጎታልም ይላሉ።
የኦሮሞ እንዳትፊ ነገር ነው የታየው። ለምን ብትይ ሌሎቹ በሰሩ ስራ ሆሆ ብሎ የማውቅ ዱርዬ እያጠፋ ነው ያለው። ያን ዱርዬ ግን የኦሮሞን ስም እያጠፋ ነው። ምን አለ ባያጠፉት? ጥሩ እየሰሩ ነው የኖሩ። ጥሩ ከሰባት ላይ ጀምሮ አስጠልለውን ለማንኛውም የመጣውን እንዲለከቀቀ ይዝ ነበረ ህዝቡ። ስሙን ገልብጦ ግን ዛሬ ሌላ ስም አስቀቡት። አንዳንድ ጥቅም ወዳድና ምንም የማያውቁ ዱርዬዎች ጥሩ ስምና ጥሩ ዝና የነበረውን ህዝብ በዚህ በማይረባ ነገር ለውሰው ወደ ተለያየ ነገር እንደ ሀገራችን ትርምስ ውስጥ ማስገባቱ ብቻ ነው የሚቆጨ፣ ሌላ ነገር አይደለም። እኔ ንብረት ነው ቢቀርም ይመጣ ምንም እንትን የለውም። በተሰቤ ጊዜ ወጥቻለሁ፣ ግን ለሌላው ሰው እዛ ለሚኖረው በጣም የሚያሳዝነኝ ያ ብቻ ነው። ገባሽ?
ተፈናቃዮቹ ዘመድ ወዳለበት አካባቢና ወደ ተወለዱበት ስፍራ መመለሳቸውን ገልጸው ባገኙበት መንገድ ላይ ተጠግተው ያለ ምንም መፍትሄ የሚንገላቱ እንዳሉ ይናገራሉ። የቆቦ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ አስረስ ባዩ በበኩላቸው በኦሮሚያ ክልል እየተፈናቀሉ ወደ ከተማው የሚመጡ ሰዎች ቁጥር እየጨመረ መምጣቱን ይገልጻሉ።
በብዛት ቁጥራቸው የዙሪያውም የከተማ አስተዳደሩም ስለሆነ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ በውሌ ነው ብሎ መናገር የሚችልበት አጋጣሚ የለም። ና በጊዜ ወደ ጊዜ እየጨመረ ነው። ይህ በሁለቱም ወረዳ ስለሚመዘገቡ እዚህ የሚመጡት እዚህ ይመዘገባሉ። በዙሪያው ደግሞ ለገዛዝና ለአስተዳደር እንዲመች ራያ ቆቦ የሚባል ወረዳ ለሁለት ተከፍሏል። ከተማ አስተዳደሩን አምስት ቀበሌዎች ያሉት፣ በዙሪያው ደግሞ 47 ቀበሌዎች ያሉት ደግሞ ሌላ ወረዳ አለ። በዚህ ውስጥ ያሉ ሰዎች ናቸው ሌሎቹ።
ተፈናቃዮቹን ሙሉ ለሙሉ መደገፍ ባይቻልም ከሌሎች ጋራ በመቀናጀት እየሰሩ መሆኑን ይናገራሉ።
እኛ ጋር የምንሰጠው ድጋፍ አሁን አጠቃላይ ያለውን ነገር በምግብ ዋስትና አማካኝነት መንግስት የሚደግፋቸውን የእህል እርዳታ፣ የብርድ ልብስና አንዳንድ ትሮችን እየረዳ ነው። ከዚህ በተጨማሪ ደግሞ የገንዘብ እርዳታ ከማህበረሰቡ በማሰባሰብ ማህበረሰቡ የራሱ ኮሚቴ አዋቅሮ በከተማ አስተዳደሩ የራሱ ኮሚቴ አዋቅሮ ከተማ አስተዳደራችን አመራሩ የመጀመሪያ ራሱን ግንባር ቀደም አድርጎ ከዚያ በማስቀጠል ደግሞ በከተማ አስተዳደሩ ያሉትን የማህበረሰብ ክፍል እንዲሳተፉበት ወጣቶች፣ ታዋቂ ግለሰቦችና ራሳቸውም ከተፈናቃዮች ወገኖችም ኮሚቴ የተዋቀረ ይህን አዋቅረን የገንዘብ ማሰባሰብ ስራ ይሰራል።
በጉዳዩ ላይ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮን ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር፣ አይመልስም። የአማራ ክልልም የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ተመሳሳይ ሙከራ አድርጌ ነበር፣ ስልካቸው ስለማይመለስ አልተሳካም። በሌላ በኩል የአማራ ክልል አደጋና መከላከል ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊና ምክትል ኃላፊ አቶ አማረ ክንዴ ጋር ተደጋጋሚ የስልክ ሙከራ አድርገናል፣ የእሳቸውም ስልክ አይመልስም። በሌላ በኩል አማራ ብዙሃን መገናኛ ድርጅት በሰጡት መግለጫ እስካሁን ከ1400 በላይ የሚሆኑ የቤተሰብ አባላት መፈናቀላቸውን አረጋግጠዋል። በሀዋ ገላን የሚገኙ አንድ ተስፋ ሀቃ የተባሉ ነዋሪ እርሳቸው ከሚኖሩበት አካባቢ የተፈናቀሉ የአማራ ተወላጆች እንደሌሉ ገልጸው ከሌላ አካባቢ የተፈናቀሉ መኖራቸውን መስማታቸውን ይናገራሉ።
ግን ከሌላ ቦታ የተፈናቀሉት ደግሞ በአንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረግ ግጭት አይደለም። በእያንዳንዱ ህዝብ ተቆራኘ የዱሮ ታሪክ አለው። ስለዚህ በእኛ በኩል በኦሮሞም በአማራም በኩል ምንም ችግር የለውም። ግን በመንግስት ካድሬዎች አንዳንድ ጊዜ ችግር ሊፈጠር ይችላል። ይሄ ደግሞ እነሱ የስልጣን ጊዜያቸውን ለማራዘም ህዝቡን እያጋጩ ነው መሰለኝ። አላዛ ምንም በህብረተሰቡ መካከል ምንም ችግር የለም።
በአሁኑ ሰዓት የአማራ ክልል ባህር ዳር ከተማን ጨምሮ በተለያዩ ከተሞች ውስጥ ከኦሮሚያ ክልል የተለያዩ ቦታዎችና አካባቢዎች እንዲሁም ከቤንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች የመልሶ መቋቋም ጥያቄን እያቀረቡ መሆኑን ስንዘግብ መቆየታችን ይታወሳል። በሌላ በኩል ከአማራ ክልል የተፈናቀሉ የትግራይ ተወላጆችን በተመለከተም ዘገባ ማቅረባችን ይታወሳል። ከሶማሌ ክልል የተለያዩ ቦታዎችም የተፈናቀሉ 1 ሚሊዮን የኦሮሞ ተወላጆች በተለያዩ መጠለያ ጣቢያዎች ውስጥ በችግር ላይ እንደሚገኙ ያነጋገርናቸውን ተፈናቃዮች ጠቅሰን መዘገባችንም አይዘነጋም። በአጠቃላይ መፈናቀልን በተመለከተ የኦሮሞ ፌደራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና በባህር ዳር ዩኒቨርሲቲ የማኔጅመንት ትምህርት ክፍል መምህር የቢዝነስና የኢኮኖሚክስ ኮሌጅ ዲን የሆኑትና ከዚሁ በአማራ ክልል ከነበረ መፈናቀል ጋር ከሚመለከታቸው አካላት ጋር ኮሚቴ ሆነው ሲሰሩ የነበሩትን ረዳት ፕሮፌሰር አቶ ጌትነት አለማውን አነጋግሬ ያጠናቀርኩትን የክፍል 2 ዘገባ በነገው ምሽት መለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።